ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 25 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መስከረም 25 ቀን 672 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በቅድሚያ የሚያልፍ ቀን የማያልፍ ስም ይሰጣል በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ አተታ እናቀርባለን። ከዚያም
ዘረኝነት ውስጠ ወይራው ዘረኝነት ነው በሚል ርዕስ የቀረበ መጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዴሞክራሲያ የታህሳስ ወር 2008 ዓመተ ምህረት እትምን ወተት ይሸፍታል እንኳን ሰው ሲበደል በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
የመሰረታዊ የፍጆታ እቃዎች ዋጋ በከፍተኛ ደረጃ መጨመሩ ተነገረም። የማዕከላዊ የስታቲስቲክስ ኤጀንሲ ባሰራጨው መረጃ መሰረት የመስከረም ወር አጠቃላይ የምግብ ነክ ሸቀጦች ዋጋ ግሽበት ከአምናው ጋር ሲነጻጸር በ42 ከመቶ መጨመሩን አስታውቋል። በተለይ የእንጀራ፣ የዳቦ፣ የጤፍ፣ የስንዴ፣ የማሽላ፣ የገብስ፣ የሩዝ፣ የፓስታና የመኮረኒ ዋጋም በከፍተኛ መጠንና ፍጥነት የጨመረ መሆኑም ተገልጿል። ምግብ ነክ ያልሆኑ ምርቶች ዋጋ በ25 ከመቶ መጨመሩንና አማካይ ዋጋ ግሽበቱ ከአምናው ጋር ሲወዳደር 35 በመቶ መሆኑንም ኤጀንሲው ጠቅሷል። አገዛዙ ዋጋ ግሽበትን ለማጥፋት የተለያዩ እርምጃ መውሰዱን በየጊዜው ቢናገርም ተወሰዱ የተባሉት እርምጃዎች ዋጋ ቢስ ከመሆናቸው በላይ ከጊዜ ወደ ጊዜ እየጨመረ የሄደው ዋጋ ግሽበት ዜጎችን መኖር ከማይችሉበት ደረጃ እያደረሳቸው መሆኑም እየታየ ነው። ባለፈው ሳምንት በ72 ሰዓታት ከሀገር እንዲወጡ የተባረሩት የተባበሩት መንግስታት ድርጅት ኃላፊዎችና ሰራተኞች እሁድ መስከረም 24 ቀን ከሀገር የወጡ መሆናቸውን የተባበሩት መንግስታት ድርጅት ቃል አቀባይ ሰኞ ዕለት በሰጠው መግለጫ አረጋግጧል። ግለሰቦቹ ከሀገር እንዲወጡ የተደረጉት በአገዛዙ የተወሰደውን እርምጃ በመቀበል ሳይሆን ለራሳቸው ደህንነት መሆኑንና በአሁኑ ወቅት ተባራሪዎቹን ለመተካት እቅድ እንደሌለ ቃል አቀባዩ ጨምሮ ገልጿል። የተባበሩት መንግስታት ድርጅት አገዛዙ የተመድ ሰራተኞችን ከሀገር ለማስወጣት ህግ እንደማይፈቅድለት በተደጋጋሚ መግለጹም ይታወቃል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም በወሎ በጎንደርና በአፋር የመጀመሪያ ዙር የምግብ እርዳታ ማድረሱን ገልጾም በኢትዮጵያ ውስጥ የሚገኙ ተፈናቃዮችን ለመርዳት 426 ሚሊዮን ዶላር እንደሚያስፈልገው አስታውቋል። ተቋሙ በመጀመሪያው ዙር እርዳታ ለ210 ሺህ ዜጎች እርዳታ ማድረሱንም ተናግሯል። ለትግራይ አካባቢ የሚደረገው እርዳታ በተለያዩ ምክንያቶችና የእርዳታ ሰጪ ድርጅቶች እንደፈለጉ ባለመንቀሳቀሳቸው ወደ ኋላ ቀርቷል የሚል ማብራሪያ ቢሰጥም ለእርዳታው መዘግየት ዋናው ምክንያት ወያኔ ያስቀራቸውና ለጦርነት የሚጠቀምባቸውን ከ400 በላይ የሆኑ የጭነት መኪኖች ባለመመለሳቸው መሆኑን ምንጮች ዘግበዋል። በሰሜን ወሎ አካባቢ በተለያዩ ቦታዎች ጦርነት እየተካሄዱ መሆናቸውና ወያኔ ኃይሉን ያከማቸና በህዝብ ላይ አስተቃቂ ተግባሩን እየፈጸመ መሆኑን ነዋሪዎች ገልጸዋል። አገዛዙ አሁንም ህዝብን ለመከላከል አንዳችም እርምጃ ባለመውሰዱ ወያኔ በጋሸናና በኮን መካከል ባሉ ቦታዎች ላይ ጦር የጨመረ መሆኑንና ከባድ መሳሪያዎችን ያስጠጋ መሆኑን የአይን እማኞች ገልጸዋል። በሌላ ዜና ባለፉት ጥቂት ቀናት ከወያኔ ከፍተኛ ገንዘብ እንዲሁም ስልጣና ተሰጥቷቸው የቅማንት አስመላሽ ኮሚቴ በሚል ስም የሚንቀሳቀስ ቡድንን በመምራት የሽብር ተግባር ሲያካሂዱ የቆዩ ግለሰቦች በህብረተሰቡ ጥቆማ የተያዙ መሆናቸውን ከአካባቢው የሚገኙ መረጃዎች ያመለክታሉ። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። የሚያልፍ ቀን የማያልፍ ስም ይሰጣል። ዘረኞች በነቂስ ዲያብሎሶች ሰይጣኖች ናቸው። በንጹሃን ደም የሚጨማለቁ የሃይማኖት ሰዎችን አማኞችን እርስ በርስ የሚያጋጩ ህፃናት አራጆች መንጫር ገብጋቢዎች ሰረ ህዝቦች ፈሪዎችም መሆናቸው ግልጽ ነው። የአማራ ጥላቻቸው ከፍርሃትም ጋር የተቆራኘ ነው። የአፍጋኒስታን ታሊባንና የሌሎች ጸረ ሴትነት ፍራቻቸውን ገላጭም ነው። የጠጠረ የዝቅተኝነት ስሜት በሶስት አመት ጊዜ ውስጥ ኮሎኔሉና ያበዱ ጭፍሮቹ ለኢትዮጵያ ክፉ ስም ሰጥተዋታል። አውሬዎች አረመኔዎች ያሰኝተውናል። ባንዳ ምሁሮች ደግሞ ትምህርት ለምኔዎችን አዋቂ አድርገዋቸዋል። ይህ ከሆነ የተማረ ጥላቻን አስተማሪ እነገርባን መሆን ሞር ካሰኘ ከባህር የወጣንን ብሎ በአደባባይ መጮህ ዶክተር ካስባለ የቄስ የአቡን ዘረኛ ባገር ከፈላ ከምን ቀውጢ ጊዜ ደረስን ባይ ቢበዛ መገረም አይገባም።
بدم يتجمالك وجود شاچون غنا سايت تاتبو بونجل اندكرفو جن يمعات چنگر اندميگر فاچو منم ترتر يلوم بسفروت كنان ديلو فرجاچون مقبلاچو يميقر ايدلم سماچن طفا يميلو چاچاتا يميگل سنان نولم وغناچن اللقا ياغراچن اندنت لادگا تغالتا زرنيو چفرو بن يميلو يبلت ياقوس لنال ወደ ተብያል እንጠለው ያለነው ወያኔ ተመልሶ ፍጭት ያካሄድብን መቻሉ ይበልጥ ያበግነናል በጨካኝ ጠባብነት በደል እንዲፈጸምብን እነ ኮሎኔሉ እድል ሲሰጡትና ባዳንም ኢትዮጵያ ከነዝዋ ወደ ገደል ብለው ሙሉ ድጋፍ ለወያኔ ሲሰጡትና ያቃጥለናል ሆኖም ለህዝብ የናቴ ቀሚስ ጠለፈኝ አይፈቀድለትም የህዝብ ቆራት ትግል እውን ከሆነ ወያኔ ድንፋታውን እንደ ቡትቶ ድሪቶ ታቅፎ እግራው ጭኝ እንደሚል ያልነውና የሆነም ነው ተጋውን አገሮደር ክፍል እነ ኮሎኔሉ ባሻጥሩት ወያኔ አንሰራራም ነበር ማለትም እንችላለን አንዳንዶች የኢትዮጵያ ወዳጆች ሲሏቸው የቆዩት የኛና የኢትዮጵያ ቋሚ ጠላቶች ሰልፋቸው ከወያኔ ጋር መሆኑን የገንጣይም አጋር መሆናቸውን ሳይሸፋፍኑ ስላሳዩ የተደናገሩት በግማሽም ቢሆን አይናቸውን ከፈት ለማድረግ ችለዋል አዎ በግማሽ በዚያው ልክ ግን አሁንም የኮሎኔሉን ዋና ጸረ ህዝብ ጸረ ኢትዮጵያነት እየሳቱ ዋና ጣላት ሽንሸና ውስጥ በመግባት ዋናውን ጣላት በመለስተኛ ደረጃ በመፈረጅ ታሪካዊ ስህተትን እንደፈጸሙም ናቸው ለቀባሪው አረዱ እንዲሉ ስለወያኔም ጠላትነት ለይሃባ ሊያስረዱ ከመቅበዝበዛቸው ባሻገር ህዝብን እየፈጀ ያለን ዘረኛ የኮሎኔሉን ቡድን ድጋፍ ሰጥተን አገርን ለጉዳት ታሪካችንንም ለትቢያ እናድርግ ብለው ሊመክሩንም ይቃጣሉ የሰይጣንን አመጣጥ የማያውቁ ባይመነኩሱ እንላቸዋለን ከሸወቶ ከጋሪጣን ዲሉ ከወያኔ ግፈኛ ገዛዝ ሙሉ በሙሉ ሳንወጣ ወደ ኦህዴድ የጅም መንጋ ስር መውደቃችን ግልጽ ሊሆን ጊዜ አልፈጀም ከብልህ ያለ ሞኝነት ከተራራ ይበልጣል በሚል አለሳልሰን እንለፈው ካላል በቀር ስህተቱ የራሳችን ጉዳቱ ለሀገራችን መሆኑን መካድ መሸፋፈን የምንችለው አይደለም ሙሶሎኒን ሙሴ ያልነውና ጫንቃችንን ለጠባብ የኦሮሞ አገዛዝ ቀንበር ያዘጋጀነው ራሳችንን ቢነገረንም ጆሮአችን ላይ ተኝተን ኦህዴድ ሊደለደልብን ችሏል ኮሎኔሉም በርና ሃይማኖት እንደባልቆ መደላድሉን ሊያመቻች መቻሉ በአይናችን ስር የተደረገ ነው እኔ ዋሻጋር ይሆናለሁ ብሎ የህዝብ መሰረታዊ መፈክር ላይ ሲያላግጥ ያልነቃው መንቃት ነበረበት ግን አልሆነም ኮሎኔሉም እንደ ተራጭልልዴ አንድ ርዕስ ያልቀበት ሌላ ያዘጋጀ በማልቅ በማያባራ ጥበቃና ተስፋ ህዝብ ተደናግሮና ቀቢጹን እየታቀፈ በማድረግ እያረደን እየፈጀንም ቢሆን ብለው የሚደግፉትን ፈልፍሎ በመንገዳገር ላይ አለ ይዚያን ጥበቃ ጃንሆይ መናጠፉ አንገቷንም ቀና አርጋለች ወርቁም ሚዛኑም የጠፋ የመሰላቸውም አሉ በዚህ ዝርዝር የቀውስ ሁኔታ ውስጥ ዘረኛውን አገዛዝ መንግስት ብሎ መቁጠር ሆነ መታዘዝ አገራጥፊ ስህተት ለመሆኑ ምንም ጥርጥር የለውም የኮሎኔሉን አገዛዝ ጥቅምና ፍላጎት ከኢትዮጵያ ህዝብና ከሀገራችን ጥቅምና ፍላጎት ጋር ባያሌው ተቃራኒ ነውና ትግላችን ለህዝባችን ትግላችን ለኢትዮጵያ ብሎ ጸንቶ መቆየት ያስፈልጋል በህዝብ ትግልና አንድነትም የነገውን ህዝባዊ መንግስት መሰረት መጣል መጀመር ይተበቀብናል ዘረኛ ለኢትዮጵያ አንድነት ትግል የጎበዝ አለቃ ሊሆን ከቶም አይችልም ሊፈቀድለትም መቼም አይገባም በጅታ ካጥራችንም አይጠጋ አገራችን ትግላችን ተጠናክሮ ይቀጥል ድል ለኢትዮጵያ ህዝብ ያንድነት ተጋርሎ
I'll take a look back.
ዘረኝነት ውስጣዊ ራው ዘረኝነት ነው አይኑን አፍጦ ጥርሱን አግጦ የመጣብንን አስከፊ ዘረኝነት ሌላ ስም ሰጥተው ሊያጣሉን ሊያዘናጉን እየታገሉ ያሉ ጥቂቶች አይደሉም ያገራችን ሃይማኖቶች የማይቀበሉትን የኢሬቻ በዓል በአዲስ አበባ ማድረግ ከትንኮሳና እብሪት ውጭ የሚታይ አይደለም ማንም ኢትዮጵያዊ ባህሉን የማክበር ሙሉ መብት ሊኖረው የሚገባ ቢሆንም አዲስ አበባን ፊንፊኔ ያሉ ባሉበት ከተለመደው ከቢሾፍቱ ወደ ዋና ከተማው በዓሉን ማዛወር ለነገር መሆኑ አልጠፋንም የኢትዮጵያን ሰንደቅ ዓላማ ከህዝብ እየቀሙ ትቢያስጣሉ ጠባቦች በኢሬቻው በዓል የኦነግ ባንዲራ ሲውለበለብ ማንንም አላገዱም ዘረኞቹ ከቀን ወደ ቀን ህዝብን እየተነኮሱና ጥጋባቸውንም እያፋዩናቸው በጊዜ በተባበረና ቀጣይ ትግል ማስቆም እንዳለብን ግልጽ ነው በበዓሉ ላይ በህዝብ ላይ ያቀረሸው የመንጋው አባል የተናገረው የሹሞቹን አቋም እንጂ ሌላ አይደለም ዘረኝነት ውስጣዊ ራ የለውም ከዘረኝነት ውጪ ቆሻሻ ኢሰብአዊ የወሮበሎች እምነት ነው በጥላቻ ላይ የተመሰረተ ሐሰትን ይዞ በሐቅ ላይ የዘመተ ወንጀልና ኃጢአት ነው ዘረኝነት ዘር ማንዘራቸው በራሳቸው አለቆች ለባርነት ሊሸጡ ሲሉ ያዳናቸውን ዘመን ቆጥረው ይወነጅላሉ ወሮና ባሪያ አድርጎ ማሪዮ ጁሴፔ ብሎ አጥምቆ ሊገዛቸው ያለውን ፋሽስት ስላስወገደላቸው ይከሱታል ምኒልክ ባይኖር ጀግኖች ነፍጠኞች ባይኖሩ ቡድና የሚሉትን እንጀራ አጥተው ቆራጭም ባላገኙ ነበር ዘረኝነት ውለታ ቢስነት ነው ምን ቢለፉና ሐቀኛውን የምኒልክ ታሪክ በጥላሸት ሊቀቡ የሚችሉ አይደለም ሐውልትም አቁመው ጥላቻም ቢነዙ ያልነበረው አይሆን ብሎ ሐቁ ያገረሽባቸዋል በጥንትም ጊዜ ዴሞክራሲ መኖር ነበረበት ካሉ እነሱ በ21ኛው ክፍለ ዘመን ህዝብን ጭፍጨፋቸውን ምን አመጣው ብንል መልስ የላቸውም ዘረኝነት ከዴሞክራሲ ላይ ታረቀ የተጣላ ነው ከንጭጩ የሹሞቹ አገዛዝ ዘረኛ አጥፊ መሆኑን ስንናገር የለም ሙሴ ነው ስሬትን አምጪ ናቸው የጫት ሱሰኞችን የኢትዮጵያዊነት ሱሰኛ ናቸው በሚል የተወናበዱና ያወናበዱ ጥቂቶች አልነበሩም ለዳጉሳ እንጀራ ፍርፋሪ ማሰብስፈው ራሳቸውን አዋርደው ጫማ ስመው የገቡትን ማየቱ ብቻ ይበቃል ላጠፉት ጥፋትና አገርና ህዝብ ላይ ለፈጸሙት ደባ ዛሬ በለሆሳስ ተሳስተን አሳሳትናችሁ ቢሉም ተቀባይነት ሊያገኙ አይችሉም ቅኔ እንቀኝለት ለሹሙ የኖቤል የሰላም ሽልማት እናሰጠው ሲሉ የከረሙትና እንደለመደበት አዛውንት ፕሮፌሰር የፖለቲካ ዥዋዥዌ የተጫወቱት በቀላሉ የሚማሩ ባይሆኑም ሹሙን በይፋ ደግፈው ሲንጦለጦሉ እንደነበረው ሁሉ ህዝብን በይፋ ይቅርታ ሊጠይቁም ይገባቸዋል የታሪክ ግዴታቸውን ተወጥተው ባለፉ ጀግኖች ላይ ዘረኛ ምላሳቸውን ቢያንጣጡም ከውቅጥ ፍየልነት አልፎም ነውረኛ መሆናቸውን ከሚለፍፉት መረዳት ተስኗቸዋል ከጊዜ ወደ ጊዜ የባለብንጫዎቹና የዘረኝነት ዛር ለረጅም ጊዜ ሰፍሮባቸው የሚያስጓራቸው ሆኖ ሊታረሙ የሚችሉ አይደሉም የኬኛ ኬኛ ዛር በትግል ጠበል ብቻ ነው የሚለቃቸው ማለትም ይቻላል የዚህ ሁሉ አጋርና ዋና አራማጁ ኦህዴድ ብለው በዘረኝነት ወያኔን ለአመታት ያገለገሉት ሹሞች ናቸው ዛሬ በሹሞቹና በጽንፈኞቹ መካከል የቻይና ግንብ ሊገነቡ የተነሱት ሁሉ የዘረኞቹ አጋር ዋሾች ናቸው ኦህዴድ የሚባለውን ተለጣፊ ቡድን በወያኔ ስር ሆነው ሲመሩ እንደታዘብነው ከወያኔ ጋር አገር ማጥፋት ጸረ አማራነት ጸረ ኢትዮጵያነትን ይጋራሉ
ወደ ስልጣን ያመጣቻቸው አሜሪካም የህዝብን አመጽ ለማፈንና ኢትዮጵያን ገስቶ ሊቀጥል ነውና ነበርና ቡችላውን ሲያሰፍርብንና ቀጥረኞቹን ሲያስጮህ ግልጽ የሆነው ሀቅ ሹሞቹ ለስርየት ሳይሆን ለዘረኝነት መቀጠል ተመርጠው መሰየማቸው ነው። ገና ከጠዋቱ ጽንፈኞቹን በክብር እንግዳነት አምጥተው ህዝብ ላይ እንዳበደ ውሻ ሲለቁ ይዘታቸው ምን እንደሆነ ግልጽ ሆኗል። ያስማራው አምባገነን ጋሄዶ ሲቅለሰለሰና አገር ሲያዋርድ ቆይቶ የሰላም ስምምነት ያለው በባዕዳኑ ትዕዛዝ ለሻዕቢያ መተንፈሻ ለመስጠት መሆኑን ያላወቁ ሰላም መጣ ብለው ፈነደቁ። ከተባለው ሰላም ኢትዮጵያ ምን ተጠቀመች? በአሜሪካ ትዕዛዝ ኡጋንዳና የሩዋንዳ መሪዎች ለሹሙ የፖለቲካ ድጋፍ ገና ምንም ሳይሰራ መስጠታቸው የሚታወስ ነው። ሹሙ ኢትዮጵያን ለሽያጭ ስላቀረበም ኢሚሬት ተብዬዋም ገንዘብ እንድትረዳ ተደርጋለች። ወልቃይት ጠገዴን ወያኔ የወረረውን መሬቶች ጉዳይ አላነሳም እንዳለ፣ ሱዳን የወረረውን መሬት መጠየቅ ቀፎት የወያኔን ሕግ አራዊት ብቻ ለቆ ለስልጣን ከመደረሱ የውሸትን ክብረ ወሰን ሊጨብጥ ተስጨርጭሮ ባለበትና ክቡር ሰንደቅ ዓላማችንን እያራከሰ መሪያችን ብለው ጽንፈኞቹ ቢያቅፉትና መንጋ ቢሆኑለት የሚያስገርም አይደለም። ለኢትዮጵያ ቆመናል ብለው ሲቀባጥሩ የነበሩት ባቦ ሸማኔ ፍጥነት በጫማው ስር ሲወድቁ ማየቱ ግን አስጸያፊ መሆኑ አልቀረም። ወጣም ወረደም ያሰፈኑት አገዛዝ የወያኔ ቅጣይ ዘረኛ የመንጋ አገዛዝ ነው። ይህን በሚገባ ተረድቶ መገኘት ሲገባ አሁንም በሹሙ አምናለው ልቡ ንጹህ ነው የሚሉ ጉዶችን ማሳረፍ ማሳፈር ይገባል። መጃጃል ነው ይህ አቋም ወይም ማዘናጊያ ነው። ጠላቶቻችንን አምረን እንዳንታገል። ብዙሃኑ የኦሮሞ ሕዝብ ጠባብ ብሔረተኛ ዘረኛ አይደለም። ብዙሃኑ ከኦነጎኖቹ ጋር ሆኖ ለኢትዮጵያ ደሙን አፍሷል። ቄሮ አይደለም ወንጀል አደግ። ሕዝብ ለሕዝብ በታሪክ እንደታየው ሁሉ ሰምሮ ጠላቱ ላይ ሲነሳ የድል ባለቤት እንደሚሆን ቀደምም በቅርቡም በወያኔም ላይ ታይቷል። ወያኔ ወደ ቀድሞ የበላይነቱ ሊመለስ የሚስጨረጨረው በሹሞቹ ተመክቶ ነው። የጥበት አይነታና ማፈሪያ መከሰቻ የሆኑት ጠባቦች መቀሌ ድረስ ሄደው የሚሰግዱለትና በተለይ በአማራውና በኢትዮጵያ ላይ የጥፋት ሴራ የሚጎነጉኑት አለምክንያት አይደለም። ሕዝብን ያሞኙበት ጊዜ ከሞላ ጎደል አልፏል። ቅጥረኞቻቸውም ተጋልጠው ባክነዋል። ውርደታቸውን ተቀብሎ መፈርጠት ሲገባቸው ረሃብ በጨረሰው ሕዝብ መካከል የረሃብ አድማ ልናደርግ ነው ሲሉ ተደምጠው መሳለቂያ ሆነዋል። የፖለቲካ አጃቢዎቻቸውም ከነ ክህደቱና የሻዕቢያ ቡችሎች የቀድሞና የዘንድሮ ባንዳዎች መሆናቸው ሊካድ አይችልም። ሲደመር የኢትዮጵያን ጥፋት የሚፈልግ አገዛዝ ዘረኛ መንጋ ነው ሰፍኖ ያለው። ሐቁ ይህ ነው። ምንኛ በምኒልክ ላይ ቢዘምቱና ታሪክ ቢያጨራምቱ ሊደብቁት የማይችሉት ጥረታቸው ውሽልሽል መሆኑም ግልጽ ነው። ጥቂት ጽንፈኞችን ከሰፊው ሕዝብ ለይቶ ማየት ተገቢ ነው ያልነው እንዳለ ሆኖ የአገር ሽማግሌዎች ጽንፈኞቹን በይፋ አውግዘው ለኢትዮጵያ እንዲታደጉ ጥሪ እናደርጋለን። የሰራዊት አባላትም በታጠቁ የአገዛዙ ዘረኛ ነፍሰ ገዳዮች ታሪክ ሲቆሽሽ በዝምታ ማየት የለባቸውም። የሕዝብ አንድነት እንዲጎመራ ባለን አቅም ሁሉ መረባረብ ደግሞ ቀናው አማራጫችን ሊሆን ይገባል። ቻይናውያን ሰላም ስትፈልግ ለጦርነት ተዘጋጅ ይላሉ። ወንጀለኛ መሆናቸውን፣ ዘረኛ መንጋ መሆናቸውን ደም አፍስሰው አገር አስለቅሰው ካረጋገጡልን በኋላ ከነሱ መፍትሄ ይገኛል ብሎ ማንጋጠጥ የሚወገዝ ነው። አገር አጥፊ ጅልነት። ዘረኞች የሕዝብና የአገር የሰንደቅ ዓላማና የአኩሪ ታሪክ ጠላቶች መሆናቸውን መቼም መዘንጋት መርሳት አይገባም። በጣሊያን ጊዜ አርበኛውን እያሳደዱ በጅማ ገድለው ከፋሽስቶቹ ሊራ ሲቀበሉ የነበሩትን አልረሳንም። ጣሊያን ሲወጣ እንግሊዝ ቅኝ ይግዛን ብለው ልመና የገቡትንም ሆነ የኦነግ መሪው ኢብሳ ጉተማ ጣሊያንን ቅኝ ቢገዛን ይሻለን ብሎ የጻፈውን የውርደት መጽሐፍ የምንረሳ ልንሆን አይገባም። ዘረኝነት ቀጣይ ክህደት ነው። መጨረሻውም ወደ ሂትለርና ሙሶሎኒ ጓዳ ገብቶ መተረማመስ ይሆናል። በአውሮፓም በአሜሪካም በእስያና አፍሪካ እንዲሁም በአረብ አገሮች ዘረኝነት እያደረሰ ያለውን ጉዳት ማጤን በቂ ነው። በሌላ አነጋገር ሹሞቹ በኢትዮጵያ ላይ የመጡ መርገሞች ናቸው። በያዙት እንዲቀጥሉ ከፈቀድንላቸው እንደ ባሪያ ቀጥቅጠው ሊገዙንና ኢትዮጵያንም እንጦርጦስ ሊያወርዱ የመጡ ናቸው። በመሆኑም ህዝብ ተባብሮና በሁለገብ ትግል ያስወግዳቸው አገራዊ ግዴታ መጥቶበታል። ይህን ግዳጅ በኩራትና በጽናት እንቀበል። በዚህም ትግል ይሐባ ከህዝብ ጎን ቆሟል ይቆማል። ለተባበረ ጸረ ዘረኛ ትግል እንነሳ። ህዝብ ይደራጅ ይታጠቅ ኢህአዴግን ያውድም። ሰላም ለማግኘት ለጦርነት እንዘጋጅ። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ አርባአንድ ቁጥር 3 ታሳስ 2008 ዓመተ ምህረት ወተት ይሸፍታል እንኳን ሰው ሲበደል። በኢትዮጵያ ህዝብ ታሪክ ውስጥ የታሳስ ወር የአመጽና ለውጥን አፍሳሪ የሆኑ ትግሎች ሲከሰቱባት መቆየቷ የሚታወስ ነው። ዛሬም ቢሆን ታሳስ ህዝባዊ አመጽን አስተናግዳለች። ዞር ብለን ግን ለሀገራቸው ራሳቸውን የሰጡትን ሰማዕታትን ስንዘክር ገዝፎና ሚዛን ደፍቶ የምናገኘው የኢትዮጵያ ተማሪዎች እንቅስቃሴ መሆኑ የሚረሳ አይደለም። ታህሳስ 20 ቀን የተማሪዎች እንቅስቃሴ ሰማዕትን መዘከሪያ ቀን መሆኑን ያስታውሳል። የታሳስ ቅርስ ግን በቅድሚያ የንዋይ ልጆችን መንግስቱና ገርማሜን እና የሌሎችንም የመፈንቅለ መንግስት ሙከራ ያስታውሰናል። አንዳንዶች የዚህን ክስተት ክብደት መረዳት ተስኗቸው የታሳስ ግርግር ብለው ሊያንኳስሱት ቢሞክሩም የመንግስቱና የገርማሜን ንዋይ እንዲሁም የጓደኞቻቸው ጥረትና እርምጃ አዲስ የትግል ምዕራፍ የከፈተ ለህዝባዊ ትግሉ ጭራንጭል ብርሃን የፈነጠቀ አብይ እርምጃ ነው። ከዛሬው ጋር ስናስተያየው ለምሳሌ ለወያኔ ካደሩ መኮንኖችና ባለስልጣናቱ አንጻር በስርዓቱ ከፍተኛ ቦታ የነበራቸው መኮንኖችና ምሁራን የህዝቡን ብሶትና ሮሮ ተገንዝበውና ሰምተው ለውጥ ብለው ሲነሱ የሚደርስባቸውን ጉዳት ሳያውቁ ሳይሆን ለሀገር ሲሉ ሞትን ደፍረው ነው። ሞተዋልም ራሳቸውን የገደሉት ብቻ ሳይሆን ተይዘው የተፈረደባቸውም እነ መንግስቱ በየአደባባዩ ተሰቅለዋል፣ ለእስርም ተዳርገዋል። ለምን ታገላችሁ፣ ለውጥን ለምን ፈለጋችሁ ወዘተ ያላቸው አልነበረም። መስዋዕትነታቸው ተከበረ እንጂ ምሳሌ ሆነ እንጂ። የታሳሱ የመፈንቅል ሙከራ ዋና አንደምታው በተማሪዎች እንቅስቃሴ ላይ ያደረገው ተጽዕኖ ነው ቢባልም ስህተት አይደለም። ቀደም ብሎ ተማሪዎች የጥገና ለውጥ አቀንቃኝ ነበሩና ለአጼው መንግስት የምለላ ደብዳቤ እየጻፉና እየተማጸኑ አንዳንድ ለውጦች እንዲደረጉ ሲጠይቁ እንደነበሩ የሚታወቅ ነው። ለውጥ ከገዢዎች በጎ ፈቃድ የሚጠበቅ ነበር። ታህሳስ 1953 ዓመተ ምህረት ግን ይህን ሁሉ ቀየረውና የአጼው ስርዓትና ተማሪዎች ተቆራረጡ። ስር ነቀል ለውጥም ተፈላጊና ተቀንቃኝም ሆነ።
ከዚያም ጊዜ እስከ ካቲት የተደረገው ጉዞ ውጣውረድ የሞላበት እንደነበር ሊረሳ የሚገባውም አልነበረም። ከተማሪዎች በፊት የኢትዮጵያ ሰራተኞችም ታግለዋል። ልዩ ልዩ የአርሶ አደሮች አመጾችም ተካሂደዋል። በሕግ የተደነገገ ጭሰኝነትን የሚያጸድቅና የአርሶ አደሩን ምርት ከሶስት ሁለት እጅ ሁለት ሶስተኛ ምርት ለባለመሬቶች የሚሰጥ የገባርነት ጭሰኝነት ስርዓት ነበርና የተጠቃው አርሶ አደር ከጊዜ ወደ ጊዜ አምጾ ተሰውቷል። ትግሎቹ ግን የተቀናጁና ስልታዊ ስላልነበሩና የአጼው አገዛዝ ያፈና ተቋሞች ዘመናዊና ጨካኝ ስለነበሩ አመጾቹ መቸነፋቸው የሚጠበቅ ነበር። በንጉሱ የበላይነት የሰፈነው ስርዓት ፊውዳል ወይም ይባል እንደነበረው ባላባታዊ ስለነበር መሰረታዊ ቅራኔው አገዛዙ ከሰፊው አርሶ አደር ህዝብ ጋር ቢሆንም ከጅቡቲ ኢትዮጵያ ቀደም ፍራንኮ ኢትዮጵያ ይባል የነበረው ባቡር ሐዲድ መዘርጋት ጋር ተያይዞ ለአባደሮች ብቅ ብለው ነበር። ከብዙ ችግርና ትግል በኋላ በመጋቢት 5 ቀን 1947 ዓመተ ምህረት የኢትዮጵያ የምድር ባቡር የሰራተኞች ማህበር ሲንዲካ ደ ሺሜኖት ኢትዮጵያ በሚል ስም ተመሰረተ። ይህ በዚህ እንዳለና ማህበራቸውንም አለፈቃድ የመሰረቱ ቢሆንም ብዝበዛን በመቃወም በዚያ ዓመት ያደረጉት የሥራ ማቆም አድማ የተሳካ መሆኑ ለሌሎችም ምሳሌ ሆኗል። በ1905 እና 1908 ዓመታት ባዕዳን ባንኮችን በመክፈታቸው የቢሮ ሰራተኞች ቁጥር ተበራከተ። የፋብሪካዎች መቋቋምም እንዲሁ የላባደሩን ቁጥር እያሳደገው መጣ። ኤርትራ በፌዴሬሽን ስትስተዳደር በነበረበት ጊዜም የሰራተኛ ማህበር ማቋቋም የተፈቀደ ስለነበር መንግስት ሲያስፈልገው የሰራተኛ ማህበራትን ሊያፈርስ ሊሰርዝ ይችላል የሚል አንቀጽ በወጣው አዋጅ ውስጥ በመካተቱ የኤርትራ ሰራተኞች ይህን በመቃወም ያደረኩት ጠቅላላ የሥራ ማቆም አድማ የተሳካ ሆኖ ሰራተኞቹም ከቀሪው የኢትዮጵያ ሰራተኞች ጋር በማህበር ሊያያዙ መቻላቸው ትግላቸውን በቁጥርም በተመክሮም አዳበረው። ሰራተኛው ለመብት በተለይም አታጋይ ማህበርን በጋራ ለመመስረት ያደረገውን ትግል ታሪክ በዚህ ለመዘርዘር ባንቃጣም በ1950ዎች መጀመሪያ ላይ በነ አቶ አበራ ገሙ ቃጫ ፋብሪካና የሞዝቮልድ የእንጨት ሥራ ድርጅትና ሌሎች ዲያባኮ ጥጥ ፋብሪካ፣ የኢትዮጵያ ተሽከርካሪ አገልግሎት፣ ቫስኪንና ዳርክስታድ በሚስተር ግንቦት 20 ቀን 1953 ዓ.ም ምረት ደጃዝማች ባልቻ ሜዳ ተሰብስበው የጋራ ድርጅት ለማቋቋም መስማማታቸው መጠቀስ ያለበት ነው። መጋቢት 3 ቀን 1954 ዓ.ም ምረት በቃጫ ፋብሪካ ሰራተኞች ሊቀመንበርነት የተካሄደው ስብሰባም አንድ ቋሚ የኢትዮጵያ ሰራተኞች ማህበር እንዲቋቋምና በኮንፌዴሬሽን መልክም ኢንዱስትሪዎችን ፋብሪካዎችንና የህብረት እርሻዎችን ሁሉ እንዲያርፍ ተወስኖ በመቀጠልም በሰኔ ወር 1954 ዓ.ም ምረት ሶስተኛው የተወካዮች ስብሰባ ሲደረግ የምድር ባቡር፣ የድሬዳዋ ሲሚንቶ ፋብሪካዎች፣ በዘረኛ ሆላንዶች ስር ይሰቃዩ የነበሩት የወንጂና ሸዋ ስኳር ፋብሪካ ሰራተኞችና ሌሎችም ሊሰባሰቡ ቻሉ። ሚያዝያ 1 ቀን 1955 ዓ.ም የኢትዮጵያ ሰራተኞች አንድነት ማህበር ሊቋቋም ቻለ። በህዝባዊ ኑሮ እድገት ሚኒስቴር ስር ማህበራት መመዝገብ አለባቸው በሚል ስርዓቱ ማህበሩን ሊቆጣጠር ሲጥር አጋሩ አሜሪካም በራሷ የሰራተኞች ድርጅት አማካይነት ወጥመዷን ዘረጋች። በሰራተኛው ማህበር ላይ ከባድ ተጽዕኖ ተደርጎ የክብር ፕሬዚደንቱ አቶ አበራ ገሙ ራሱን ገደለ ተብሎ ቢለይም ማህበሩ ለብዙ ሥራ ማቆም አድማዎች አደራጅና አዋላጅ ሆኖ ቀጥሏል። ከተቋቋመ በአራት ወሩ የጠራው አድማ በተደረገው አፈና የተነሳ ባይሳካም እይታችንን ወደ ሰራተኞች ማህበር ዞር ያደረግነው ቀደምም ትግል ማካሄዳቸውን ለመጥቀስና ቀጥሎም ከተማሪዎቹና ከአስተማሪዎቹ እንቅስቃሴ ጋርም በመቀናጀት ለየካቲት 66 እይታችንን ወደ ሰራተኞች ማህበር ዞር ያደረግነው ቀደምም ትግል ማካሄዳቸውን ለመጥቀስና ቀጥሎም ከተማሪዎቹና ከአስተማሪዎቹ እንቅስቃሴ ጋርም በመቀናጀት ለየካቲት 66 ስፋትና ጉልበት የሰጡ መሆናቸውን ለማስታወስም ነው። እንዳልካቸው መኮንን ካቢኔ ከስልጣን እንዲወርድ ጠቅላላ የሥራ ማቆም አድማ ያደረገው አስተዋጽኦ እንደ ምሳሌ ሊጠቀስ ይችላል። የኢትዮጵያ ተማሪዎች እንቅስቃሴም ሲጀምር የተማሪውን ሁሉ ድጋፍና ተሳትፎ ያገኘ አልነበረም። ጃንሆይ ምን አጠፉ የሚሉ ጥቂቶች ካለመሆናቸው በተጨማሪም የተማሪው የንቃት ደረጃም በጣም ደካማ ነበር ቢባል ስህተት አይሆንም። ከዩኒቨርሲቲው አስተማሪዎች የነበሩት ባዳንም በተለይም የሰላም ጓድ ተብለው የተሰማሩት አሜሪካውያንና ሚስዮናውያን ተማሪው በፖለቲካ እንዳይነቃና እንዳይደራጅ እንዲከፋፈልም ከፍተኛ ሚና ተጫውተዋል። ጥቂቶች ቢሆኑም ጊዜው የደረሰን ወይም የመጣለትን ጽንሰ ሐሳብና አቋም ይዘው ከተነሱ ብዙሃኑን ሊሰበስቡ ይችላሉ በተባለው መሰረት ጥቂት የነቁ የዩኒቨርሲቲ ተማሪዎች በሚስጥር ተሰባስበው ንቃታቸውን እያዳበሩ በተለያዩ መንገዶች የአብዛኛውን ተማሪ የአስተሳሰብ አድማስ ለማስፋትና ለማበልጸግ ቻሉ። የነ ኃይሉ ገሞራውና የነ ጸገየ ወይን ደብተራው ግጥሞች፣ በረከተ መርገም፣ ናስተማስ ተለኪ በተለያዩ ጉዳዮች ላይ በግልጽ የሚደረጉ ውይይቶች በተማሪው ማህበር ጋዜጦችና በተባራሪ ወረቀቶች በሚደረጉ ጽሑፎች ተማሪዎች ስለ አገራቸውና ስለ ዓለም አቀፍ ሁኔታው ያላቸውን ግንዛቤ አሳደጉ። በአመለካከትና በአስተሳሰብ ግልጽነትም አስፈላጊ የሆነ የመጣውንና መሰረታዊ የሆነውን ጥያቄ መሬት ለአራሹን እንዲሁም ሌሎች አገራዊ ጥያቄዎችን በማንሳት ተከታታይ ሰልፎችን አካሄዱ። ጥያቄው ሥርዓቱን የሚያናጋ በመሆኑ አገዛዙ ለተማሪዎቹ የሰጠው ምላሽ የኃይል እርምጃ ሆነ። በሰልፋቸው ከአገዛዙ ጋር ተጋጩ። በቅድሚያ ተነስቶ የነበረው የመሬት ጥያቄ የአጼውን አገዛዝ ምሰሶ የሚነቀንቅ በመሆኑ አገዛዙ በሰልፈኞቹ ላይ የኃይል እርምጃ ወሰደ። መሪዎች ናቸው ያላቸውን 9 ተማሪዎች ሟቹ ኃይሉ ገብረ ዮሐንስ ገሞራውን ጨምሮ ከዩኒቨርሲቲው አባረረ። ቀንዲሉ እሳቱ ተለኩሷልና አልጠፋ ማለቱ የሚጠበቅም ነበርና በተከታታይ ዓመታት ተቃውሞና ሰልፉ ቀጠለ። የኋላ መብራት ፈዘዝ ወደ ኋላ እይታ ጨንበስ የሚል አይደለምና በዚያን ጊዜ ድርጅቶች የነበራቸው ድክመት፣ ጥንካሬ፣ ትግልና መስዋዕትነት፣ ምርጫ፣ ስልትና መፈክሮችንም በተመለከተ የሚሰጠው ፍርድ እና ትችት አስፈላጊ የሆነው ግምገማን ከጊዜው ተጨባጭ ሁኔታ ጋር ማቆራኘትን የሚቀበል አይመስልም። ስለዚህም ትችቱ የሐቅ ድሃና ገለባ ሆኖ ቆይቷል። ለጨለማ መብራት ለወገንም ኩራት ሆኖ ያለፈውን ትውልድ መዝለፉ አወቅን ባዮች እስራኤል ብለው ተያይዘውት ቆይተዋል። ለካፒታሊዝም ከመሰዋት ለሰርቶ አደሩ ሕዝብ ስልጣንና ዴሞክራሲ መሰዋት ይበልጥ የተከበረ መሆኑን የሚሰጡት ምሁራን ተብዬዎች የተማሪዎች እንቅስቃሴ ግራ ክንፍ ነበር ብለው በደፈናው ሊያወግዙ ይነሳሉ። ሐቁ ይነገር ከተባለ ደግሞ ለሰው በላና ለበዝበሽ ስርዓት ከመሞት ለሰርቶ አደሩ ሕዝብ ስልጣንና ለዴሞክራሲ መሰዋት ይበልጥ የተከበረ ነው። ተማሪዎችና ምሁራን ወደ ግራና ወደ ሶሻሊዝም ያዘነበሉበትም ምክንያት የነበረውን ጨቋኝ አገዛዝ በሁሉም መስክ ሊፋለሙ ሲነሱ የሪዮት ትክክ ሊሆናቸው የሚችለው ይህ ብቻ ስለነበር ነው። የካፒታሊዝም አገዛዝ ቁንጮ የሆነችው አሜሪካ ያጠው አጋር ሆና የተሞከረውን መፈንቅል ያከሸፈች ከመሆኗም በላይ ባለም አቀፍ ደረጃም ኢምፔሪያሊስት ተብላ ህዝባዊ ትግል ያነጣጠረባት የደቡብ አፍሪካን አፓርታይድ የምትደግፍና ዘረኛ አገር ነበረች። ለማንም አርአያ የማትሆን የግፍ አገር። ተማሪዎችና ምሁራን እይታቸውን ወደ ሌላ አቅጣጫ ማድረጋቸው አንድም በዚህ ምክንያት ሲሆን፣ በሌላ በኩል ስር ነቀል ለውጥ ፈላጊውና አሜሪካ ሆድና ጀርባ በመሆናቸው ነው። ለነገሩ ዛሬም ይህ ሀቅ ሆኖ ያለ ነው። ጊዜውን መመርመር ባልነው መሰረት ደግሞ የተማሪውን እንቅስቃሴ ደምቆና አምሮ በተነሳበት ወቅት ባለም አቀፍ ደረጃ ጸረ ኢምፔሪያሊስትና ጸረ ቀኝ ገዢዎች ትግል በአፍሪካ፣ እስያና ደቡብ አሜሪካ ተፋፍሞ ነበር። በአገራት ደረጃ ቪየትናም፣ ላኦስ፣ ካምቦዲያ፣ ሞዛምቢክ፣ አንጎላ፣ ጊኒቢሳው፣ በታጋዮች ደረጃ ቼ ጉቬራ፣ ካብራል፣ ሞንዴል፣ ማሼል፣ ሆቺሚን፣ ማንዴላ፣ ሉሙምባ፣ ቤንዴላ ወዘተ የሚባልበት ጊዜ ከመሆኑ ሌላ የትግሎቹ አጋሮች ደግሞ የሶሻሊስቶቹ ጎራ ሶቪየት ህብረት፣ ቻይና፣ ኩባ ወዘተ ነበሩ። በ1966 ዓመተ ምህረት ኢህአፓ መሆን ከወጣቱ የሚጠበቅ ሆኖ እንደተገኘው ሁሉ ከዚያ ቀደም ባለው ጊዜ ግራ ክንፍ አለመሆን ኋላ ቀር ያሰኝ ነበር ብንል ትክክል ነው። የነበረ የወቅቱ እውነታ ነው። ስለዚህም ያ ትውልድ ግራ ክንፍ የሆነው ለኢትዮጵያ ችግሮች በዚህ መልክና መንገድ መፍትሄ አገኛለሁ በሚል ነው እንጂ የአገሩን ባህልና ወግ በደፈናው ሰርዞና ለባዕድ አድሮ አልነበረም። እውነቱ ሲነገር እንቅስቃሴውም ሆነ ኋላ የተቋቋመው ኢህአፓ ለማንም ባዕድ አንገዛም አንጎነበስም በማለታቸው ጉዳት ደረሰባቸው እንጂ ከሃዲዎቹ እንደሆኑት እንደነ ወያኔ አልተጠቀሙም። ያን ትውልድ ወደ ግራና ወደ ስር ነቀል ለውጥ ፍለጋም የገፋፋው ራሱ ስርዓቱ ነው። ጉድ ይሰማል ጆሮ ሆኖ ዛሬ ያጤውን ዘመን ጭፍን ጭቆና ሊክዱ የሚሰሙ ያሉ ቢሆንም ያ አገዛዝ ለሚሊዮኖች እስር ቤት የመከራ የስቃይና የፍዳ የልዩነትና የበደል አገዛዝ እንደነበር የሚካድ አይደለም። ድክም ያለ ለውጥ እንኳን ለማድረግ አጼውም ተከታዮቻቸውም ዝግጁ አልነበሩም። ህዝብን ንቀውና ቀጥቅጠው መግዛት የለመዱ ነበሩና እኩልነትን ነፍገው ዴሞክራሲያዊ መብቶችን ሁሉ አፍነው ስዩመ መለኮት ነን በሚል ዘለዓለማዊነትን ከጅለው ነበርና ለተማሪው ምላሻቸው አፈናና ግድያ በመሆኑ ሁኔታው እየተባባሰ መሄዱ የማይቀር ሆነ። በልዩ ልዩ ቦታዎች አመጾች መቀጠላቸው፣ ሰርቶ አደሩ ማመጹ፣ አስተማሪዎችና የቢሮ ሰራተኞች መነሳታቸው፣ የነደጃዝማች ታከለ መገደልና መፈንቅሎች መሞከራቸው፣ የተማሪውም ትግል ማየሉና ልቋረጥ ማለቱ ውሎ አድሮ ለየካቲት 66 መከሰት በሩን ከፈተ፣ ድልዳል ሆነ። የካቲት የግብታዊነት ውጤት ነው። የህዝብ አመጽ ድርጅትና ትግልን አይጠይቅም የሚሉት ይህን ሀቅ መረዳት የተሳናቸው መሆኑም በግልጽ ይታያል። ችግሮቹንም የነበሩት ስርዓቶች ፈጠሯቸው እንጂ ተማሪዎች የሌለውን ችግር አለ ብለው ለተቃውሞ አልተሰለፉም። ይህን መሰረታዊ ሀቅ የዘነጉ ክፍሎች ችግር ፈጣሪውን ስርዓት ትተው ተማሪዎች በጠበጡ፣ አገር አስገነጠሉ ወዘተ ሲሉም ይደመጣሉ። በተጨባጭ ታህሳስ 20 የተማሪ ሰማዕት መዘከሪያ ቀን የተባለውም በዚህ ቀን በርካታ ተማሪዎች በመገደላቸው ነው። የተማሪውን እንቅስቃሴን የሚከሱ ክፍሎች መረዳት ወይም መቀበል የተሳናቸው ከአንዳፈና ደረጃ ወደ ከፍተኛ ጥቃት የተሸጋገረው ስርዓቱ መሆኑን ነው። የተማሪውን ከስቃሴ መፈክሮች ሲመረመሩና በተለይም ከዛሬው የተሰበጣጠረ መፈክር ጋር ሲነጻጸሩ በዚያን ጊዜ ተማሪዎች ሲያነሷቸው የነበሩ መፈክሮች ለአገሪቷ ችግሮች መፍትሄን ጠቋሚ ነበሩ። ከመፈክሮቹ ውስጥ አንደኛው መሬት ላራሹ የሚለው ነው። የዚህ መፈክር ጥፋቱና ጎጂነቱ በተለይም ለጭፈኛውና ገባሩ ምንድን ነው የሚል ጥያቄ ይነሳ ይችላል። ኢትዮጵያ ዴሞክራሲያዊ መብት ይከበር የሚለው እስከዛሬ ያልተመለሰ የህዝብ ጥያቄ ነው። መብት ለሰርቶ አደሩ ህዝብ ደህንነት ወንጀል አይደለም። የሀገራችን ሉዓላዊነት ይከበርና መሰል መፈክሮች ያኔ የቀረቡና ያታገሉም ናቸው። ህዝባዊ መንግስት ይቋቋም ደግሞ ዛሬም ሊስተጋባ የሚገባውና የህዝብን መሰረታዊ ፍላጎትም የሚያንጸባርቅ ነው። የሃይማኖቶች ልዩነቶች ተወግደው ነጻነታቸው ይጠበቅ፣ የሴቶች መብት ይከበር የሚሉ ጥያቄዎች ዛሬም መሰረታዊ ናቸው። ተማሪዎችና ተራማጁ የኤርትራም ጥያቄ በሰላማዊና ዴሞክራሲያዊ መንገድ ይፈታ በማለት ሲያሰሙ የነበሩት ጩኸት አድማጭ አግኝቶ ቢሆን ኖሮ አሁን የተከሰተው ችግር ባጭር በተቀጨም ነበር። የኢትዮጵያ ትግል ላይ አሉታዊ ተጽዕኖ አድረጉ ባከተመ ነበር። በወቅቱ የተደረጉት ሰልፎች በአገሪቱ ውስጥ ተከስተው የነበሩትን ህዝባዊ መፈክሮች ይዘው መሆኑን ማንም ሊክድ አይችልም። ጥላሁን ግዛው ተገደለ። በቀጣዩ ሰልፍና ተቃውሞም በደብረ ብርሃን እነ ሽፈራው ከበደና ሌሎችም ተረሸኑ። መኮንን ሀጎስና ሌሎችም በሐረር እንዲሁ። በጥላሁን ቀብር ላይ እነ ጀማል፣ ስብሃት፣ አበበና ብዙዎች በግፍና በገፍ ተገደሉ። ታህሳስ 20 የሰማዕት ቀን የተባለውም በዚህ ነው። ያ እንቅስቃሴና ትውልድ ለአገራችን ችግር ያቀረበውን መፍትሄ የሚመጣጠን እስካሁን ካለመቅረቡ ሌላ አሁንም ሰማህ አልሰማሁም አየህ አላየሁም ባዮች ያን የከሰረውን ስርዓት ሂደት መፍትሄ ብለው ያን ትውልድ እያወገዙ ማላዘኑን መርጠው ይገኛሉ። የቀድሞ ሰማዕትን ስንዘክርና የካቲትንም ክስተት መሰረቱን ለመግለጽ ስንጥር በተለይ ዛሬ የህዝብ ትግል ከሚያሳየው ድክመትና ስህተት አንጻር ከተመክሮ መማር ይቻል ነበር፣ አሁንም ይገባል ለማለት ነው። ማለትም የተማሪውን እንቅስቃሴ ግቡን የሚያውቅ ነበር። ዴሞክራሲና እኩልነት ለኢትዮጵያ። የተማሪውን እንቅስቃሴ ብቁ አመራር የሚሰጡት የነቁ አባላት መሪዎች ነበሩት። ያነሳቸው መፈክሮች በሞላ የህዝብና በህዝብ የተደገፉ ነበሩ። በጎጥ ወይም በብሔረሰብ በሃይማኖት የተከፋፈለ አልነበረም። ምንም እንኳ የተወሰኑ የኤርትራን ግንጠላ ይደግፉ የነበሩ በኤርትራ የተወለዱ ተማሪዎች የተማሪው ትግል አይመለከተንም ብለው ራሳቸውን ከእንቅስቃሴው ቢያገሉም፣ ብዙዎች ግን በእንቅስቃሴው ተካፍለው በዚያም ጊዜ ሆነ በየካቲት መስዋዕትነትን ከፍለዋል። የተማሪው እንቅስቃሴ በስልት ከሌሎች የህብረተሰቡ ክፍሎች ጋር ሊቀናጅና ትግሉን አገር አቀፍ ሊያደርገው መቻሉ ውጤቱ በየካቲት 66 ሊታይ ችሏል። ዛሬ ያለውን ተጨባጭ ሁኔታ በጥሞና ስናየው ያኔ የነበረውን ሁኔታ እንደሌለ መቀበል እንገደዳለን። ወያኔ ለስልጣን የበቃው በወደቀው ጸረ ህዝብና ቀይ ሽብርተኛ አገዛዝ የተነሳ መሆኑን ማንም የሚክደው ወይም የሚዘነጋው አይደለም። እብሪተኛውና ፈርጣጩ ኮሎኔልና የወንጀሉ ተባባሪዎች የሆኑት ጓደኞቹ አገር ወዳድ ትውልድን ጨፍጭፈው ለገንጣይ ኃይሎች ድል መሰረት መጣላቸው ይታወቃል። ጸረ ኢትዮጵያ ኃይሎችም ሊረባረቡ የሚችሉበት ሁኔታ ተፈጥሮ የደርግ ከፍተኛ ባለስልጣን ከነበሩት የባዕዳን ሰላዮችና ሰራተኞች የነበሩባቸው መሆኑም ተጋልጧል። የቀጠለውን ሁኔታ ህዝብ ያውቀዋልና ሐሰታን ባይጠይቅም አገራችንን ለቅርጫ ወያኔ ሲያቀርብ ተባባሪዎች ከየጎራቸው ብቅ ብለው አጫፋሪ ሆነውለታል። ተማሪዎች ለአንዴም ለመጨረሻም ሊባል በሚችል ሁኔታ ወያኔን ተቃውሞ ቢሰለፉና ቢሰውም በጋራ እንዳይሰለፉና እንዳይቃወሙ ወያኔና ጠንባቦች የተንኮል ሴራቸውን ጠንሰው ተግባራዊ አደረጉ። ሕዝቡንም ወጣቱንም በጎጥ በክልል በብሔር በቋንቋ ከፋፈሉ። ይህ ሁኔታ በስፋት ሰፍኖ የሕዝብ ዓመፅንና ትግል አደናቅፎ እስካሁን ቆይቷል። የታሕሳስ መንፈስና የሰማዕቱ ቅርስ ተኗል ለማለት ባንችልም ችግሩ ግን ግልጽ ነው ለሁላችንም። ለጋራ ሀገር ለኢትዮጵያ መታገል ቀርቶ ለክልልና ለጠባብ ገብ መቆሙና ይባስ ብሎ ኢትዮጵያዊነትን መካዱም ያለ ሆኗል። የተሰዉ ተማሪዎችና ወጣቶች ጀግኖች ተራማጆች አጥንታቸው ይገለበጥብናል። ተማሪዎችና ወጣቶች የለውጥ አንቀሳቃሽ መሆን ሲገባቸው ተከፋፍለው መቆማቸው ምስጢርም አይደለም። የሚነሱት መፈክሮች አገራዊ ሳይሆኑ ጠባብና ውሱን ናቸው። ድርጅቶቹ የኢትዮጵያን ነጻነትና የሕዝቧን ዴሞክራሲ የሚሹ ሳይሆኑ ግን ጠላን የሚያቀነቅኑ ስለሆኑ ሕዝባዊ ትግልንም ሊመሩ የሚችሉ አይደሉም፣ አያምኑበትምና። ትግል ተብሎ የምናየው አንድ ግብ ያለው ባለመሆኑ በመከፋፈሉም ገዢውን ክፍል በጋራ ሊያጠቃ አልቻለም። ገዢው ክፍል ላይም አንድ ወጥና ለአገዛዙ ተጻራሪ የሆነ አቋም አልከሰት ብሎ ከርሟል። ግማሹ በሰላም እንደራደር ሲል፣ ሌላው አብዮት ቃሉን እንኳ መጠቀም ስህተት ነው ብሎ ራሱን ለትዝብት ሲዳርግ፣ ቀሪው የግን ጠላ አንቀጽን ይዟል በሚል የወያኔን ሕገ መንግሥታችን ነውና ይከበርልን በማለት ጥያቄ ሲያቀርብ፣ በዚህ ውጥንቅጥና ውዥንብር የተነሳ ወያኔ ከውድቀት እየዳነ መቀጠሉን ሁሉም በምጸት እየተገነዘበው ነው ማለት የሚቻል አልሆነም። ያን ትውልድና ያን አገራዊ ቁርጥ አቋም የምንናፍቅበት ጊዜ መምጣቱ በራሱ ምንኛ አሳሳቢ ደረጃ ላይ እንዳለን የሚጠቁም ነው። ካለፈው መማር ሲቻል ያለፈውን የሕዝብ ደምና መራራ ተመስክሮ ማስቸልቸል ለሕዝብና ለአገር ጠላቶች ሰለባ መሆን መጨረሻው ጎጂ ለመሆኑ አስተማሪ አያሻውም። መደራጀት ወሳኝ ነው። ትግሉ ለኢትዮጵያ መቆምና የጋራም መሆን አለበት። ክፍፍል ማክተሙ አስፈላጊ ይሆናል። በሕዝብ ላይ ሳይሆን በባዕድ ላይ መተማመኑ ማብቃት ይገባዋል። እንዲሁም ወያኔ በወደደው ቦይ መፍሰሱ ኢትዮጵያን የሚጎዳ መሆኑን መቀበል የተገባ ሲሆን፣ ለትምክህተኞችም ሆነ ለጠባቦች መድረኩን መልቀቅ ደግሞ ሊታሰብ አይገባውም። ከራሳችን ተመክሮ ከተነሳን፣ ለራሳችን የጋራ ታሪክ ክብር ከሰጠን ወደሚፈለገው ጎህ ለመድረስ እንችላለን። የታሕሳስ ሰማዕትም በከንቱ አልሞቱም ማለት የምንችልበት ሁኔታ ይከሰታል ማለት ነው። ያኔ ትግሉ ለኢትዮጵያ ነበር፣ የጋራ ነበር፣ በስርዓቱ ላይ ሕዝብ በጋራ የተነሳበት ነበር። ዛሬ አፍን ሞልቶ ይህን ማለት አይቻልም። ያኔ የነበሩት ድርጅቶች በዴሞክራሲና በእኩልነት በአገርም አንድነት ጉዳይ ላይ ልዩነቶች አልነበሯቸውም። እነ ወያኔ የጋራውን ሰልፍ ሊበታትኑ ሲነሱም አድማጭ አልነበራቸውም። ትግሎች ቀስ በቀስ የተቀነባበሩ ነበሩ እንጂ በየፊናቸው አልነጎዱም። ከሁሉም በላይ ተማሪዎችና ወጣቶች በአንድነት ተደራጅተው ቆዩ እንጂ በየብሔራችን ብለው አልተለያዩም። ምሁራንም በአጠቃላይ አገራዊ ተልእኮ እንጂ ሕዝብን በጎጥና በሃይማኖት የሚከፋፍሉ አልነበሩም። የጊዜ ጎማ ግን ያን ድንቅ ቅርስ ረጋግጦ ቀይ ሽብርተኞችና ጠባብ ነፍሰ ገዳዮች ሰው የሚባሉበትን ጊዜ ስላመጣብን ከገባንበት ረግረግ ለመውጣት ወደ ኋላ መለስ ብለን አገርን የዴሞክራሲና የመብት ባለቤት ለማድረግ የተደረገውን የጋራ ተጋድሎ ማስታወሱ የግድ ይሆናል። እያንዳንዱ ትውልድ የራሱን ግዳጅ መቀበልና መስቀሉንም መሸከም እንዳለበት ሲታወቅ፣ ባለፈው ታጋይ ትውልድ ላይ ባሉታዊ መረባረብ የራስን ግዳጅ ያለመቀበልን ጥፋት የሚሸፍን አይሆንም። ካለፈው ተመክሮ ተቃሚውን ሁሉ ቅርስ አድርጎ አሁንና ዛሬ በሚጠይቀው መንገድ መታገሉ ነው ዋናው። ስለ ትግል ወሬው ደርቶ ትግል ደብዛው ከጠፋ፣ ያው ለተቀማጭ ሰማይ ቀርቦን ያመጣል እንጂ የሚፈይደው ነገር አይኖርም። በኢትዮጵያ ተማሪዎች እንቅስቃሴ ላይና አከታትሎም በኢህአፓና በዚያ ጀግና ትውልድ ላይ ዛሬ የሚደመጠው መረን የለቀቀ አሉታዊ ትችት የህዝብ ትግል ጠላት በሆነው ወያኔና መሰሎቹ የሚራገም የአሁኑ ወጣት ትውልድ ካለፈው እንዳይማር ለማድረግ መሆኑን የምንስተው አይደለም። በመሆኑም ነው ቅርሳችንን በተደጋጋሚ ለማሳወቅና ያሁኑ ባለፈው የህብረትና የኢትዮጵያዊነት ጎዳና እንዲጓዝ ለመጥራት እየሞከርን ያለ ነው። ጊዜ ተለውጧልና በጨቋኞች ላይ ብረት ማንሳቱ ጊዜው አልፎበታል የሚሉም እንዳሉ የምናውቀው ነው። በዚያው ልክ ግን ለውጥ በአመጽና በብረት ትግልም እንደሚመጣ በዓለም ደረጃ እያየ ነው። ከመሆኑ ሌላ ህዝብም ደምቶና ታግሎ ድሉን በታጠቁ እንዳይቀማ ድርጅትና ኃይል ያስፈልገዋል። ሁሉን ኃይሎች ያቀፈ የሽግግር ሂደት ይኖር በሚል የቀረበውን አብዮት አድን አማራጭ ያኔም ስልጣን ቀሚዎቹና ዛሬም ርዝራዦቻቸው ባሉታዊ ቢተቹትም ይህን ህዝባዊ አማራጭን እውን ለማድረግ መንገዱ ምለላ ወይም ባዕዳንን ልመና እንዳልሆነ ግልጽ ሊሆንልን ይገባል። የድርጅቶቹንም ይዘትና ተመክሮ በሚገባ መመርመሩ የሚታለፍ ወይም ቸል የሚባል ግዳጅ አይደለም። ነጋጠባይ ፖለቲካ ቁማርተኞች ሰለባ እያደረጉን ወደ ክስረትና ቀቢጸ ተስፋ እንዳይሰቱን ማለት ነው። ደግሞ የሚታለል ሰው የሚታዘንለት ሊሆን አይችልም ተብሏልና እየተስተዋለ እንላለን። ጥላሁን ተባለ ጀማል፣ ደመቀ ተባለ አበበ፣ ጀሚላ ተባለች አስቴር፣ አበራ ገሙ ተባለ ገብረ እግዚአብሔር ወዘተ ከአንድ ብሔር የተወለዱ ሳይሆኑ ለኢትዮጵያ ብለው የታገሉና የሞት ጽዋንም የጠጡ ጀግኖች ናቸው። አራያዎች ከደርግ ሽብርተኞችና ከወያኔ ዘረኞች የተለዩ የተቃረኑ ተባብረው የታገሉ ፍርሃትን አሸንፈው ሞትን የተጋፈጡ ያስ ሳይሆን የተግባር ታጋዮች ኢትዮጵያንም መውደዳቸውን ውድ ሕይወታቸውን ሰጥተው ያስመሰከሩ የታሳትን ሰማት የተማሪውንና የሰራተኛውን የአርሶ አደሩንና የወታደሩን የአስተማሪውንና የሴቱን ወዘተ ትግል ስንዘክር ያ ኢትዮጵያዊነት ያ ቆራጥነት ያ ህብረት ሕያውነቱ ይታደስ ዘንድ በመፈለግ ነው። ለህዝብና ለሀገር የተሰዉ ሁሉ በትግላችን ሕያው ይሁኑ። ኢትዮጵያዊነት ያቸንፋል።
Good luck to not buy you. ቅንነት የሞላው ሁሉንም ያቀፈ ዓለማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጥናት ፍቅር ኢትዮጵያዊነት ነው እናጨልፋለን ግንባርችን አሳየ
Come back and I'll tell you.